የእግዚአብሔር ሰዎች የመቤታችን የቅድስት ድንግል ማርያም ወዳጆች እንደምን ሰነበታችሁ? እንደምን አላችሁ? እንደምን አመሻችሁ? በቸርነቱ የጠበቀን በእድሜያችን ላይ የዛሬዋን ቀን ጨምሮ የሰጠን ምስጋና ገንዘቡ የሆነ አምላካችን እግዚአብሔር የተመሰገነ ይሁን። ዛሬ በእግዚአብሔር ፈቃድ የምንመለከተው የዓለም ፍጻሜ በሚል ርዕስ የጀመርነውን ትምህርት የመጨረሻ ክፍል ይሆናል። በእግዚአብሔር ፈቃድ ከዚህ ትምህርት በማስከተል የምናያቸው ሁለት ርዕሶች ይኖራሉ። እግዚአብሔር እንደፈቀደልን የሚቀጥለው ሳምንት የምናየው የመገናኛ ብዙሃን ተጽዕኖ የሚል ሲሆን ከዛ ቀጥሎ ባለው ጊዜ ደግሞ ፍቺ፣ የጋብቻ ፍቺ በሚል ርዕስ እንማራለን። እንግዲህ ሰው መማር ብቻ ሳይሆን የተማረውንም ማስተማር ይገባዋል። እንደተሰጠው ጸጋም ሀብትን መጠን ቤተክርስቲያንን በየተሰጠን ጸጋና ሀብት ማገልገል ይገባናል። እነዚህ ሁለቱ ርዕሶች ካየን በኋላ አንድ ተጨማሪ ቀን አመሻሽተን የሚቻላችሁና በልባችሁ ከመማር ባለፈ ቤተክርስቲያንን በያላችሁበት አጥቢያ በያላችሁ ድን ለማገልገል ለተሰጣችሁ መጠን ኃላፊነታችሁ ለመወጣት ለምትወዱ ለምትፈቅዱ ደግሞ የቤተክርስቲያን አገልግሎት ለሚመለስ አንድ ትምህርት እንማራለን። እግዚአብሔር አምላክ እነዚህ ሁሉ እንድንመለከት በቸርነቱ ይርዳል። ዛሬ የምናየው ትምህርት የዓለም ፍጻሜ የሚለው ትምህርት የመጨረሻ ክፍል ነው። በዚህ ክፍል ውስጥ ትምህርታችን ስንጀምር የጠቀስናቸውን ንዑሳን ርዕሶች እንመለከታለን። ዛሬ በእግዚአብሔር ፈቃድ መጀመሪያ የምንመለከተው ንዑስ ርዕስ አርማጌዶን የሚል ይሆናል። እስካሁን ድረስ በተማርነው ትምህርታችን የዓለም ፍጻሜ ምልክቶች በቅዱስ መጽሐፍ ውስጥ በተገለጡበት መልኩ እነማን እንደሆኑ ከምልክቶቹ በኋላ ደግሞ በዮሐንስ ራእይ ምዕራፍ 13 እንደተጻፈልን ስለ ሐሰተኛው ነቢይ ወይም ስለ ሐሳዊ መሲህ ወይም ስለ አውሬው ተምረናል። ከዚሁ ጋር አያይዘን አውሬው ሰባት ራሶች ያሉት ናቸው ብለን የጠቀስነው መሰረት አድርገን ለተጠየቀው ጥያቄ መልስ እንድናገኝ ስለ ግብረ ሰዶማዊነት በጥቂቱ በእግዚአብሔር ፈቃድ ሳምንት ተምረናል። እዚህ ሁሉ የተማርናቸው ትምህርቶች ከመጽሐፍ ቅዱስ የተወሰዱ ሰዎች በዚህ ዓለም እያሉ በሚያልፈው ዓለም እየኖሩ ለማያልፈው ሕይወት ራሳቸውን እንዲያዘጋጁ በሚያልፈው ዓለም ውስጥ ኃጢአትን፣ ነውርን እያሸነፉ ስጋቸውንም ነፍሳቸውንም በንጽህና እንዲጠብቁ እግዚአብሔር ማደሪያ የሆነ ሰውነታቸውን የመንፈስ ቅዱስ አዳራሽ አድርገው በጎ ስራቸውን በምድር እንዲፈጽሙ የሚያደርጉ ናቸው። ቀጥለን የምንመለከታቸው ስለ መጪው ጊዜ እየነገር ለማስፈራራት ለማስደንገጥ ሳይሆን ሰው ሁል ጊዜ ተዘጋጅቶ እንዲኖር ለማሳሰብ ለኃጢአት ከምንሰጠው ሰፊ ጊዜ ቀንሰን ያደርግም ደግሞ የኃጢአትን ጊዜ ትተን ለበጎ ለመንፈሳዊ ነገር እንድናውለው በምድር ባለች አጭር እድሜያችን መንፈሳዊ ኃላፊነታችን እንፈጽም ማድረግ ነው እና እግዚአብሔር አምላካችን ዛሬም በምንመለከተው ያለንበትን ጊዜ እንድናውቅ፣ ለሚመጣው ጊዜ እንድንዘጋጅ፣ ሰማያዊ ፍሳችንን ለመውረስ በሚያበቃ ሕይወት እንዲያቆመን የአምላካችን ቅዱስ ፈቃድ ይሆንልን። ከዚህ በፊት ስለዚህ ቦታ አንስተናል። ስለ አርማጌዶን ይሄ ቦታ በቅዱስ መጽሐፋችን ውስጥ ተጠቅሶ ይገኛል። በብሉይ ኪዳን ይሄ ቦታ የመጊዶ አምላክ ተብሎ ነው የተጠቀሰው። በብሉይ ኪዳን መጽሐፍ በአዲስ ኪዳን መጽሐፋችን ደግሞ አርማጌዶን ተብሎ ተጠቅሷል። የመጊዶ አምባ ማለት የጦር ሰራዊት ሰፈር ማለት ነው። ወይም አርማጌዶን ማለት ደግሞ የመጊዶ አምባ ማለት ነው። የመጊዶ አምባ ወይም የመጊዶ ተራራ ማለት ነው። ይሄ ቦታ ጥንት ለጦርነትም ሆነ ለንግድ ማዕከል ነበር። በእስራኤል በዩኔስኮ የባህል ማዕከል ተብለው ከተመዘገቡ ቦታዎች መካከል አሁን አንዱ ይህ አምባ ነው። የመጊዶ አምባ ወይም አርማጌዶን ነው። ይሄ ቦታ በዚህ የተመዘገበበት ምክንያት ለጉድጓድ ውሃ እየቀዱ ለመጠቀም መሰረት ምክንያት የሆኑ እነሱ ናቸው። በጥንት ዘመን ደግሞ በዚያ ዙሪያ ሶሪያን፣ እስራኤልን፣ ሌሎቹን በዙሪያ ያሉትን ሀገሮች በሙሉ ለንግድ እንቅስቃሴያቸው መቆጣጠሪያ ማዕከል አድርገው ይጠቀሙበት የነበረው ቦታ ይሄ ነው። በሶስተኛው መቶ ክፍለ ዘመን የተሰራ የመጀመሪያው ተብሎ የሚገመትም የክርስቲያኖች ቤተ መቅደስ ተፈልፍሎ ተቆፍሎ የተገኘው ይሄ ነው በሚል እና በሌሎችም ተመሳሳይ ምክንያቶች ይሄ ቦታ ጥንታዊ የባህል ቦታ፣ የቅርስ ቦታ ተብሎ በእስራኤል ተመዝግቦ የሚገኝ ስፍራ ነው። ይሄ ቦታ በቅዱስ መጽሐፋችን ውስጥ ታሪኮች አሉት። በመጽሐፈ መሳፍንት ምዕራፍ 4 እና ምዕራፍ 5 ስናነብ ዲቦራ የምትባል ነቢይት ነበረች ይላል ቅዱስ መጽሐፍ። እስራኤል ሁሉ እግዚአብሔርን ትተው በአንድ በኩል በዝሙት በሌላ በኩል ደግሞ በጣዖት አምልኮት ወደቁ። እግዚአብሔር ሰው ለዝሙት ሲገዛ፣ ሰዎች ጣዖታትን ሲያመልኩ ይቀየማል፣ ይቆጣል። በዚህ ዘመን ሲቆጣቸው በዙሪያቸው ካሉ ጠላቶቻቸው መከራ እንዲያገኛቸው አሳልፎ ሰጣቸው። መከራ ሲያገኛቸው ተበድለው የሚፈርድላቸው፣ አዝነው የሚያጽናናቸው፣ ተሰደው መጠገያ የሚያዘጋጅላቸው እንዲያውቁ አደረጋቸው እስራኤላውያን። በዚህ ጊዜ በመካከል አንዲት ነቢይት ተነሳች። ይቺ ነቢይት ዲቦራ ትባላለች። ዲቦራ የስሙ ትርጉም ንብ ማለት ነው። ይቺ ሴት ከምስራቅም ከምዕራብም ከሰሜንም ከደቡብም የሚመጡ ሁሉ በተለያየ ምክንያት በደል ያገኛቸው የደረሰባቸው ሁሉ ትክክለኛ ፍርድ እንዲፈረድላቸው ወደ እርሷ ሲመጡ ትክክለኛ ፍርድ ፈርዳ ትሸኛቸው ነበር። በኋላም እግዚአብሔር እስራኤላውያን ያንን ለጣዖት የሰገዱበትን በዝሙትም የወደቁበትን ሕይወት ትተው በንስሐ ሲመለሱ ሲያለቅሱ ዲቦራን አነጋግሮ ባርቅ ወደሚባለው ሰው መልእክተኛ አድርጎ ላከ። እሱንም እግዚአብሔር ብለዋልና ተነሳና ውጣ። ያን ጊዜ እስራኤላውያን አንዱ የተቀጡበት ቅጣት ከነአናውያን ነበሩ። በምድሪቱ ዛሬ አርማጌዶን ተብላ በምትጠራው ስፍራ ዙሪያ ወይም በጥንት ዘመን መጊዶ የመጊዶ አምባ ተብላ በምትጠራው ስፍራ ዙሪያ የነበሩ የከነአን ሰዎች ናቸው፣ ከነአናውያን ናቸው። ከነአናውያን ደግሞ ገዢ ነበራቸው፣ ኢያቢስ የሚባል ገዢ። ይሄ ገዢ የጦር ሰራዊት ነበሩ፣ የጦር ሰራዊትም አለቃ ነበሩ። የጦር ሰራዊቱ አለቃ ሲሳራ ይባላል። ሲሳራ ልክ እንደ ዛሬ ዘመናዊ የጦር መሳሪያ ከነአናውያንን 900 የብረት ሰረገሎች አስታጥቋቸው ነበር። እግዚአብሔር ዲቦራን እግዚአብሔር ስለ እናንተ ይዋጋልና ድምፅህን የሚሰሩትንና ሊወጡ የፈቀዱትን ይዘህ ወደ ታቦር ተራራ ራስ ላይ ውጣ አለው ይላል። ስዕሉ በጣም ትንሽ ሊሆን ይችላል፣ ከሩቅ ይታያችሁ ይችላል። ይህ ስዕል እዚህ ጋር የምታዩት ተራራ ይሄ ታቦር ተራራ
በዚህ ላይ የምታዩት ይሄ ሜዳው አርማጌዶን የአርማጌዶን ሜዳ በመካከል በዚህ አልፎ የሚሄድ ሸለቆ አለ። ይህ ሸለቆ የእስራኤል ሸለቆ ይባላል። በዚህ በተራራው ላይ እስራኤላውያንን ሊሰበሰቡ አዘዛቸው። ፊት ለፊታችሁ እዚህ ውሃ ይታያችኋል። ከውሃ በስተጀርባ ደግሞ ትንሽ ወንዝ አለች። በጥንት ዘመን በክረምት የምትሞላ ናት። በጋ በጋ ደግሞ በጣም ይቀንሳል፣ ትደርቃለች። ዛሬ ይህች ውሃ የቆሻሻ ማጠራቀሚያ ናት። ውሃ የምትመነጨው ከሀይፋ ነው። ቀጥታ ሄዳ የምትገባው በዚህ በጎን በኩል ስታልፉ ፊት ለፊት ላይ የሚገኘው የሜዲትራኒያን ባህር ወደ ሜዲትራኒያን ባህር ነው ይህ ውሃ የሚገባው። ዛሬ በብዛት ከእስራኤል ምድር የሚወጡ የሜርኩሪ ብረታብረት ቆሻሻዎች ማጠራቀሚያ ነው። በውሃነቱ ከሚሰጠው አገልግሎት በላይ ቆሻሻ ይበረጥታል። ይህ ውሃ በዚህ በተራራ ላይ እንዲሰበሰቡ እግዚአብሔር አዘዘ። ባርቅን ይሄንን ስትነግረው ዲቦራ ፈራ። አንቺ ከኔ ጋር የምትወጪ ከሆነ እወጣለሁ፣ አንቺ ግን ከኔ ጋር የማትወጪ ከሆነ አልወጣም። እግዚአብሔር ድል ያደርጋል በአንተ አማካኝነት። ጠላቶቻችሁን ያሳፍርላቸዋል። በድሉ በሚገኘው ሞገስ እኔ ይዘህ የምትወጣ ከሆነ አንተ ትከብር ነበር፣ እኔ ግን ከወጣው ሞገሱና ክብሩ ለእኔ ይሆናል አለች። ግድ የለም ክብሩ ሞገሱ ቢቅርብኝ አብረሽ ውጪ አለ። አብረው ከወጡ በኋላ በዚህ በታቦር ተራራ ላይ 10,000 እስራኤላውያን ከትመው በዚህ በፊት ለፊት ደግሞ 900 የብረት ሰረገሎችን የታጠቁ የሲሳራ የከነአን ሰራዊቶች በወዲህ ሆነው እስራኤላውያን በተራራ ሆነው ጦርነት ሊገጥሙ ተዘጋጁ። እስራኤል ተራራ ላይ እንደወጡ ሲሰራ ዜናውን ሲሰማ ጦሩን አንቀሳቀሰ። እስራኤል ታጠቁ ጦርና ጋሻ። ይሄ ዘመናዊ መሳሪያ ታጥቆ ነበር የከነአኑ ጦር መሪ ሲሰራ፣ ሰራዊቱ ዘመናዊ ጦር መሳሪያ ታጥቆ ነበር። ልክ ዛሬ በኒውክሌር የጦር መሳሪያ እና ደግሞ ኋላ ቀር በሆኑ መሳሪያዎች የሚደረጉ ውጊያ አድርጋቸው አስቡ። ግን ዲቦራ ምን ብለዋለች? ማን ይረዳቸዋል ብለዋለች? ንገሩ፣ ማን ይረዳቸዋል ብለዋለች? እግዚአብሔር ይረዳቸዋል ብለዋለች። ሄደው እነዚህ ተንቀሳቅሰው ወጡ። እግዚአብሔርን በዲቦራ አማካኝነት ዲቦራን ባርቅን እስራኤላውያን ከነሰራዊታቸው እንዲወርዱ ታዘዙ። እነሱም ወረዱ። የከነአን ሰዎችም ጦራቸውን ከተው ተጠቁ። ሰው ሰውኛው ስናስበው ምንም ጥያቄ የለውም፣ ይሸነፋል፣ ይረታል። አሁን ዛሬ በየቀኑ በዜና ማሰራጫዎች ላይ የኒውክሌር የጦር መሳሪያ የታጠቁ ሀገሮች የሚያስተላልፏቸውን መሳሪያ ማስፈራሪያዎች እንሰማለን። አቅሙ የሌላቸው አቅሙ ያላቸው የሚያስተላልፉት መልእክት ያስፈራራቸው፣ ያስደነግጣቸው። ከአስር ሺህ እስራኤላውያን ሁሉም ደፍረው አይደለም ለጦርነት የተጠቁ እግዚአብሔር ይረዳናል ስላሉ ግን እግዚአብሔር እንደሚረዳ ባመኑ በጥቂቶቹ እየተመሩ ወደ ጦር ሜዳ ተጠሩ። በዚህ መካከል እግዚአብሔር ከባድ ዝናብ፣ በረዶ የቀላቀለ ዝናብ አዘነበላቸው። ዝናቡ ሲዘንብ በመካከል ያለው የቂሶን ወንዝ ሞላ። ውሃ ሲሞላ አብሮ ደለል ይዞ ይመጣል። ደለል ይዞ መጣ። ደለሉ ክምር ደለል ሆነ። እነዚህ ከዚህ ያሉት የሲሳራ ሰራዊት ወደዛ ሲጠጉ ውሃ ስሞላቸው ጠብቀው እስራኤላውያን ሊወጉ ሲጠጉ ያ ደለል ልክ እንደ ማይረቅ የሚያጣብቅ ቆላ ሆኖ እግራቸውን ሲከቱበት የማይለቁት ሆነባቸው። እዛው እግራቸው እንደከተቱ እስራኤላውያን ከላይ ወርደው መጥተው የሲሳራ ሰራዊት ወይም ከነአናውያንን ድል አደረጉ፣ አሸነፉ። ካሸነፉ በኋላ ስለ እግዚአብሔር በመጽሐፍት መጽሐፈ መጽሐፍት ምዕራፍ 5 ላይ እንደተጠቀሰው ዘመሩ ይላል። መዝሙር ተጽፏል፣ የዲቦራ መዝሙር ተብሎ ከባርቅ ጋር የዘመረችው መዝሙር። ይሄ ጦርነት የተደረገበት ቦታ ይሄ አርማጌዶን ነው። ሌላው የምታዩት ቦታ አርማ ይባላል። እንግዲህ አናጋጥዎች አናገኘው የሚሉት ስፍራ ኢየሩሳሌምን፣ የቴራቪቭ ከተማ፣ ሀዞል ብርሼባ ይባላል። ኢትዮጵያዊቱ ንግስት ንግስት ሳባ የሶሎሞን ጥበብ ለማየት በሄደች ጊዜ የሶሎሞን ጥበብ ስታይ ውሃ የጠጣችበት ቦታ አለ። ያ ቦታ ዛሬ ጊዜ ብርሼባ ተብሎ ይጠራል። ብር የውቋ ውሃ ማለት ነው። ቢሪ ይባላል። ብርሼባ ይባላል። የንግስት ሳባ የውሃ ጉድጓድ ማለት። ኢትዮጵያዊው ጃንደረባና ፊልጶስ የተገናኙበትን ቦታ ይሄ ቦታ ተነጋገሩበት ቦታ። ይህን ቦታ የባህል ቅዱስ ስፍራ ጢሮስን፣ የሜዲትራንን ባህር ዳርቻዎች በሙሉ ያካትታል ይሉታል። ኢየሩሳሌም ስል ጥንታዊቷን የኢየሩሳሌምን ከተማና ግንቦቿን በሙሉ ማለት። እንግዲህ አርማጌዶን ስንል በአንድ በኩል ከጥንት ጀምሮ የሚጠቀሰው ከዮርዳኖስ ማለት ከደብረ ታቦር ተራራ በአጠገብ የሚገኘው አምባ ወይም ተራራ፣ በዛም ፊት ለፊት የሚገኘው ሜዳ፣ ዛሬ ደግሞ እንደሚጠቅሱትም እነዚህም ስፍራዎች ሁሉ የሚያካትት ነው። በዚህ ቦታ ላይ በዮሐንስ ራእይ ምዕራፍ 16 ቁጥር 16 ላይ እንደተጻፈው ወደፊት ታላቅ ጦርነት ይደረጋል ይላል ቅዱስ መጽሐፍ። ይህ ጦርነት መንፈሳዊ ጦርነት፣ ጦርነቱ ለጽድቅ ባደሩና ለኃጢአት በተንበረከቁ ኃይሎች መካከል የሚደረግ ጦርነት ነው። በዚህ ጦርነት ከዛሬ ድረስ ታይቶ የማይታወቅ እልቂት ይደረጋል። በዚህ ጦርነት በሁሉም አገር ያሉ ነገስታት ይሳተፋሉ። ወደ ቅድስቱም አገር ብዙዎቹ ከተው ከየአገራቸው ይተማሉ። ይህን ጦርነት የሚመራው በአንድ በኩል ጎግ በሌላ በኩል ደግሞ ማጎግ ተብሎ ይጠራል። በአንድ ላይ ግን ጎግ ማጎግ ይባላል። እኛ ጉግ ማጎግ ማለት ጎግ ማጎግ መጽሐፋችን የሚለው ይሄ በሕዝቅኤል ምዕራፍ 38 ቁጥር 2 ጀምሮ ስናነብ እናገኛለን። ሌሎችንም ታሪኮች ከቁጥር 16 ስናነብ እናገኛቸዋል። ይሄም ጎግ ወይም ማጎግ ከያፌት ሶስቱ ልጆች አንዱ ነው። ከያፌት ወገን የሆነ ለማለት ነው። ከያፌት ወገን የተወለደ የተገኘ ለማለት ያፌት ሶስት ልጆች አሉት። የኖህ ልጆች ማን ማን ናቸው የሚባሉት? ሴም፣ ካም እና ማን ናቸው? ነገሩኛ ሴም፣ ካም እና ያፌት። ያፌት ደግሞ ሶስት ልጆች አሉት። ከሶስቱ ልጆቹ አንዱ ጎግ ወይም ማጎግ ይባላል። ሁለቱን ማናደርገው የሚጠሩበት ማለ ጎግ ማጎግ ይባላል። ከዛ ወገን የሆነው ጦርነቱን ይመራል። ማናቸው እነዚህ የጎግ ማጎግ ወገኖች ብለው በመጽሐፍ ቅዱስ ዙሪያ የተለያዩ ጥናት ያደረጉ የተለያዩ ምትን ማጣቀሻዎችን ይሰጣሉ። አለቃ ኪዳነወርቅ ክፍሌ መስኮሞች ናቸው ብለው ይተረጉማሉ። አንዳንዶች ደግሞ እነዚህ ጦርነቱን የሚመሩ ወገኖች ኃይላውያን ናቸው ብለው ይናገራሉ። ከሁሉ በላይ እንግዲህ ዋናው የሚያስፈልገን ጦርነቱ ይደረጋል። መሪ ያለው መሪው ጎግ ማጎግ ይባላል። በእሱ መሪነት ክርስቲያኖችን ይገጥሟቸዋል። በአጠቃላይ ጎግ ማጎግ ብዙ እልፍ አላፋት ሰራዊቶችን አስቀጥሮ በክርስቲያኖች ላይ ቢነሳ ጦርነቱ ተፋፍሞ ሲደረግ ያን ጊዜ ወደ እግዚአብሔር ኢየሱስ ክርስቶስ ይመጣል። ማን ይመጣል? ኢየሱስ ክርስቶስ ይመጣል። እነርሱ በመቅሰፍት መጥቶ ይጥላቸዋል የሚለው ቅዱስ መጽሐፍ ትንቢተ ዘካርያስ ምዕራፍ 14 ቁጥር 4 ስናነብ እናገኛለን። እዚህ ጋር ይህንን መካከል ላይ የጠቀስኩት የአርማጌዶን የሚለው ስፍራ ኢየሩሳሌምንም ያካትታል የሚለው ይህንን በትንቢተ ዘካርያስ ምዕራፍ 14 ቁጥር 4 ጀምሮ የተጠቀሰው ስናነብ የሚስማማ ሆኖ እናገኘዋለን። ጌታችን ሲመጣ እግሮቹ የት እንደሚረግጡ ዘካርያስ በትንቢቱ ተናግሯል። መቼ እንደሚመጣ አናውቅም። የሚመጣባት ቦታ ግን በትንቢት ተነግራለች። እግሮቹ ሄደው የሚረግጡበት ማለት ያቺ እሱ የሚረግጥባት ቦታ የደብረ ዘይት ተራራ። የማ ተራራ? የደብረ ዘይት ተራራ። በኢየሩሳሌም በጥንታዊቷ ኢየሩሳሌም መካከል የምናገኘው ተራራ አለ። ለቤተ መቅደሱ ትይዩ ይሆን ጌታችን ቀን ቀን እያስተማረ ሌት ሌት እየሄደ የሚያርፍባት የነበረች ተራራ። ይህቺ ተራራ ላይ እግሮቹ ይረግጣሉ። ያን ጊዜ ቆግማሩ ግንም ሰራዊቱንም በመቅሰፍት ወረቶ ይጥላቸዋል ብሎ መጽሐፋችን ይናገራል። እንግዲህ ስለ አርማጌዶን ስናነሳ አርማጌዶን ቦታ የሚገኘው በምድረ እስራኤል ነው። በዛ ታላቅ መንፈሳዊ ጦርነት ለጽድቅ በታዘዙና ለጽድቅ በማይታዘዙ ኃይሎች መካከል ታላቅ ጦርነት ይደረጋል። ይህን ጦርነት የሚመራው የአፌት ልጅ የሆነው ማነው? እሱ ጎቅማዶ ይባላል። በጦርነቱ ክርስቲያኖች እንዳይረጡ ድል እንዳይደረጉ ባለቤቱ ወደ እግዚአብሔር ኢየሱስ ክርስቶስ ይገለጣል። በመቅሰፍት ጠላቶቻቸውን ይመታላቸዋል። ስለዚህ ስናስብ መረዳት ያለብን ይህንን ነው። ይህም በልብ ይዘን ስለሚመጣው ጦርነት ሳይሆን በጦርነቱም እንዳንሸነፍ ስለሚረዳ ስለጌታችን ስለአምላካችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ መገለጥ እያሰብን በልባችን ደስ እያለን ጊዜውን በተስፋ መጠበቅ ይገባናል። መምጣቱ አይቀርም አይደል? አላና ቆሞ የሚሄድ ሂደት ይመጣል። ግን ጦርነቱ ቢኖርም የሚረዳ አለ። ማነው እሱ? መድኃኒዓለም ይረዳናል፣ እግዚአብሔር ይረዳናል። ይህንን ነው መጽሐፋችን የሚናገረው። ስለ አርማጌዶን ባጭሩ ይህንን መረዳት ይገባል። መጨረሻ ላይ በዚህ ጦርነት ክርስቲያኖች እንዳይሸነፉ ጎግማጎግንና ሰራዊቱን በመቅሰፍት የሚያደርጋቸው ማን ይመጣል? ያለው ኢየሱስ ክርስቶስ። ለስንተኛ ጊዜ ነው የመጣው ማለት ነው? ለሁለተኛ ጊዜ። ዳግም ማለት ምን ማለት ነው? ሁለተኛ ማለት ነው። የመጀመሪያው ምጽአቱ ቀዳማዊ ምጽአት ይባላል። መቼ ነው እሱ መጀመሪያ የመጣው? በአጭር ቁመት በጠባብ ደረት በእመቤታችን በቅድስት ድንግል ማርያም ማኅፀን 9 ወር ከ5 ቀን ተወስኖ ተወልዶ በዚህ ምድር ሰዎችን ለማዳን የመጣበት ጊዜ ነው ቀዳማዊ ምጽአት። ዳግመኛ ደግሞ ለፍርድ ይመጣል። ያ ምጽአቱ ምን ይባላል? ዳግም ምጽአት ይባላል። ምን አይነት ምጽአት ይባላል? ዳግም ሁለተኛ መምጣቱ ማለት ነው። አመጣጡ እንዴት እንደሆነ በሉቃስ ወንጌል ምዕራፍ 21 ቁጥር 27 ጀምሮ እስከ 28 ድረስ ክርስቲያኖች በዚያ ጊዜ የሰው ልጅ በኃይልና በብዙ ክብር በደመና ሲመጣ ያዩታል። ግን ይህም ሊሆን ሲጀምር ቤዛችሁ ቀርቧልና ሻቅባችሁ ራሳችሁ ምን አድርጓል? አንሱ። እሱ ቀርቧል ይመጣል። ስለዚህ አሻቅባችሁ ጠብቁት ልትቀበሉት ተብሎ ተጽፎላቸዋል። ጌታችን ስለ ራሱ ዳግም ምጽአት እንዴት እንደሚመጣ ነግሮናል። በግርማ መለኮት በቅዱሳን መላእክት ታጅቦ የሚመጣ መሆኑን ደግሞ ለደቀ መዛሙርቱ በነገሩ አሳስቦናል። በማርቆስ ወንጌል ምዕራፍ 8 ቁጥር 38 እና በሌሎቹ የቅዱስ መጽሐፍ ክፍሎች ስናነብ በዚህም በዘማዊና በኃጢአተኛ ትውልድ መካከል በእኔና በቃል የሚያፍር ሁሉ የሰው ልጅ ደግሞ በአባቱ ክብር ከቅዱሳን መላእክቶቹ ጋር በመጣ ጊዜ በእርሱ ያፍርበታል። መምጣቱ ብቻ አይደለም የተናገረው፣ እያፈሩበት ቤተ ክርስቲያን ሄዱ ማስቀደስን፣ ክብር ማንጠልጠልን፣ በሃይማኖት የሚኖር ሰው ሆኖ መገለጥን እንደ ኋላ ቀርነት የምናስበው ሰዎች አሁን ሰርግ ሲሆን ክሩ ይበጠስና ይቀምጣል። በጣም ማህበራዊ ጉዳዮች የሚበዙበት ቦታ የኋላ ቀርነት ምልክት አድርገን ውስጣችን ያስበዋል። የምናፍርበት ግን በተለያየ ምክንያት ክርስቲያንና ኦርቶዶክሳዊ ኦርቶዶክሳዊ ባለበት ማዕዱን በአንከን እንበላለን። ደግሞ ያልሆኑ ባሉበት ዝም ብለን እናጭረዋል። ለምን ለምንድ ከውስጥ ያጣነው አንድ ነገር አለ፣ ወይም ውስጣችን ያደረ አንድ መጥፎ ያጣነው ድፍረት ነው። የገባብን ደግሞ ሀፍረት ነው። ምን አለ? መምጣቱ ብቻ አይደለም የነገር ይመጣል፣ ግን በእሱና በቃሉ የሚያፈርካል። የምንሰብከው የምንናገረው እንደ ቃል እግዚአብሔር የማይቆጥሩት ሊኖርም ይችላል። ለኛ ግን እግዚአብሔር የተናገረው ቃል ማን የተናገረው ቃል? በቃ ጥቅሳችን ስለ ዓለም ስንናገር፣ ስለ ሰው ስንሰራ፣ ስለ ሕይወት ስንመክር ምንጫችን ሁሉ የእግዚአብሔር ቃል። ይሄ የማይስማማው ይሄን የማይቀበለው ይሄን እንደ ከንቱ የሚቆጥረው ሊኖር ይችላል። እንዲህ ያለ አስተሳሰብ እያደገ እየሰፋ በሄደ ቁጥር ክርስቲያናዊውን አስተሳሰብ እግዚአብሔር ተናገረው የምንለውን የመጽሐፍ ቅዱስን ቃል የተመረኮዘውን አኗኗር መያዝ እንደ ኋላ ቀርነት ሊቆጠር ይችላል። ይሄንን በትንሽ ጎን የተቀበሉ ሰዎች ሀፍረት ሊሰማቸው ይችላል። ስለዚህ የሚያፍርብኝ ካለ እመጣለዋል። እንዴት እንደሚመጣ ተናግሯል። በአባቱ ክብር ከማን ጋር ነው ያለው? ከቅዱሳን መላእክቶቹ ጋር ይመጣል። ሲመጣ አፍርበታል ማለት አፍርበታል። ሰው በሰው ሲያፍር እንዴት እንደሆነ እናውቀናል። አፍርበታል ነው ያለ። እግዚአብሔር ብርታቱ ይስጠ። እኛ በራሳችን ኃይል የለን። ብርቱን ብንሆን ኖሮ ከወርቄ በላይ ጌጤ መስቀሌ ነው ማተቤ ነው ይል ነበር ውስጣችን። ውስጣችን ቢበረታ እሱን አውልቀን ምትክ አናረግለት። ቦታ እየመረጠን ሁኔታ እየመረጠን እኛ በተመቸን አይደለም። የእሱ የሆነው ምልክት ሁሉ ለዓለም ይገለጥ ዘንድ ውስጣችን ያበረታል። ያጣናው ውስጣዊ ጥንካሬ ነው። የሚሰጠው ደግሞ ማን ነው? ውስጣዊ ጥንካሬ እግዚአብሔር ለሁላችን የሚስጠን እንዲያፍርብን ሳይሆን እንዲመሰክርልን ቅዱስ ፈቃዱ ይሆንልን። ይመጣል ያ የሚመጣው በግርማ መለኮት በአባቱ ክብር ሲል በመለኮታዊ ክብሩ ማለት ከቅዱሳን መላእክቶቹ ጋር በቅዱሳን መላእክቱ ታጅቦ እልፍ አላፋት የሚሆኑ መላእክት ታጅቦ ወትንፊ ቁጥራቸው ብዙ የሆኑ ይህን ያህላሉ ይህን ያክላሉ ተቆጥረው የማያልቁ መላእክት አጅበው በክብር ይመጣል። ሲመጣ ግን አመጣጡ ድንገት አንዳንድ በጣም ፀሐይ ነው ብለን ጠዋት ዛሬ ሲሞቃል ብለን ስናስብ ድንገት ዶፍ የሚወርድበት ቀን የለም፣ ጊዜ የለም። ልክ እንደዚህ ማንም ሳስበው ይመጣል። አሁን ሰላማን ሁሉ ነገር ተስተካከል፣ ተረጋጋ፣ ተመቻቸ ሲሉ ሌባ ድንገት በሌሊት መጥቶ ባለቤቱ ሳስበው እንደሚሰሩ ሁሉ የሰው ልጅ እንደዚህ ድንገት በማቴዎስ ወንጌል ምዕራፍ 24 ቁጥር 27 ጀምሮ እስከ 31 ተጻፈ። መብረቅ ከምስራቅ ወጥቶ እስከ ምዕራብ እንደሚታይ የሰው ልጅ መምጣት እንዲሁ ይሆናልና የሰማያትም ኃይላት ይናወጣሉ። በዚያም ጊዜ የሰው ልጅ ምልክት በሰማያት ይታያል። በዚያም ጊዜ የምድር ወገኖች ሁሉ ዋይ ዋይ ይላሉ በማለት ነው። ድንገት ይመጣል። ሳንዘጋጅ ሳናስበው ሳንሰናዳ ሳንገባ ስጋ ክቡር ደምን ሳንቀበል መንፈሳዊ ሰውነታችንን የቅድስና ማህደር ሳናደርጋት ደስ ሳናሰኝ ደረስክብን እያሉ ቀኑ ደረሰብን እያሉ ዋይ ዋይ ይላሉ። አመጣጡ ድንገት ነው። እሱ ድንገት ሲገለጥ ከዚህ በፊትም እንደተነገረ የሰው ልጅ እልፍ አእላፍ በሚሆኑ መላእክቱ ክብር ታጅቦ በግርማው ይገለጣል። ይህም በማቴዎስ ወንጌል ምዕራፍ 24 ቁጥር 27 እስከ 30 ተገልጧል። የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። ከዚህ በፊት ሲመጣ የመጣው በትህትና ሲወለድ የተወለደው በከብቶች በረት ነው። ትንፋሻቸውን ያሟሟቁት እንስሳት ናቸው። በትህትና ራሱን ዝቅ አድርጎ በጥፊ እየተመታ ምራቅ እየተተፋበት እየተሰደበ እየቀለዱበት እያፌዙበት ዝቅ አድርጎ ራሱን ዝግ ባለ መንፈስ በውሃ ልቡና አምላካችን ይመጣ። ዳግም ሲመጣ ግን እንደዚህ አይደለም። ማንም ፊቱን ሊያየው የሚቻለው በግርማ መለኮቱ ባህሉ ይገለጣል። ያን ጊዜ የሰደቡት የዘለፉት ሁሉ ያፍራል፣ አንገታቸውን ይደፋል። በዚህ ዓለም ላይ ሰው ልጅ ተዋረዳል፣
አዛዥነት ታዛዥ ነው። ያን ጊዜ አዛዥና ታዛዥ ነው፣ ሁሉ ታዛዥ ይሆናል። ቄሶቹም ስልጣናቸውን ያስረክባሉ፣ አለቆቹም ኃላፊነታቸውን ይሰጣሉ። ሁሉ በፊቱ ታዛዥና ቃሉን ብቻ የሚሰማና የሚቀበል ይሆናል። በሚያስፈራ በሚያስደነግጥ መልክ ዳግመኛ ጌታችን በዓለሙ ሊፈርድበትና ለእያንዳንዱ እንደ ዋጋው ሊሰጠው ይመጣል። ለእያንዳንዱ በዮሐንስ ራእይ ምዕራፍ 2 ቁጥር 23 ላይ ለእያንዳንዱ እንደ ዋጋው ሰጠው ዘንድ እንደ ስራው ሰጠው ዘንድ ዋጋዬ በእጄ ነው ይላል። ለእያንዳንዱ የእያንዳንዱ ዋጋ እሱ ባለቤቱ ያውቅ። ለእያንዳንዱ እንደ ዋጋው ይሰጠው ዘንድ ስለዚህ በፊት የመጣው በትህትና ዳግመኛ የሚመጣው ግን በሚያስፈራ በሚያስደነግጥ ግርማና መለኮት ይገለጣል። ያን ጊዜ በቸርነቱ ባለቤቱ ያስባል። አሁን በዝሙር ላይ
በዮሐንስ ወንጌል ምዕራፍ 5 ቁጥር 29 ስናል በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል። መልካም የሚያደርጉ ለሕይወት ትንሣኤ፣ ክፉ የሚያደርጉ ለፍርድ ትንሣኤ ይወጣሉና በዚያ ታድንቁ አለ። ሰዱቃውያን ስለ ትንሣኤው በተመለከተ ጥርጣሬ ነበራቸው። ሰው ሞቶ በስብሶ ፈርሶ እንዴት ተመልሶ ይነሳል ብሎ ይጠራጠሩ ነበር። በዚህ ጊዜ ጌታችን መጽሐፍትንና የእግዚአብሔርን ኃይል አታውቁምና ስለዚህ ትስታላችሁ አለ። መጽሐፍት የሚሏችሁን ብታውቁ ብትሰሩ ብታምኑ እግዚአብሔር ባህሉ ይህን ያደርጋል ይህን አያደርግም አይባልም። እሱ የሚሳለው ምን ነገር አለ? ይህን ብታውቁ ኖሮ አትስቱም ነበር። እንዴት ሙታን ይነሳሉ? ሰው ፈርሶ በስብሶ እንዴት ይነሳ ብላችሁ አትጠይቁም ነበር አላቸው ይላል ቅዱስ መጽሐፍ። ስለዚህ ይመጣል። መልካም ላደረጉ ዋጋቸውን ሊሰጣቸው፣ መልካም ላላደረጉ ሊፈርድባቸው ይመጣል። ቅዱስ ጳውሎስም እንደ ሰዱቃውያን ሳይሆን እንደ ክርስቲያኖች በትንሣኤ ሙታን ስለማመናችን ጥቅም ሲያስረዳም ለቆሮንቶስ ሰዎች መጽሐፍ የመጀመሪያ መልእክቱ ምዕራፍ 15 ቁጥር 13 ጀምሮ እስከ 22 ስናነብ ትንሣኤ ሙታንስ ከሌለ ክርስቶስ አልተነሳምና፣ ክርስቶስ ካልተነሳ እንግዲያ ስብከታችን ከንቱ ነው፣ እምነታችሁም ደግሞ ከንቱ ናት። ደግሞም ክርስቶስን አስነስቶታል ብለን በእግዚአብሔር ላይ ስለ መሰከርን ሐሰተኞች እግዚአብሔር ምስክሮች ሆነን ተገኝተናል። ሙታን ግን የማይነሱ ከሆነ እርሱን አላስነሳቸውም። ሙታን የማይነሱ ከሆነ ክርስቶስ አልተነሳማ ክርስቶስም ካልተነሳ እምነታችሁ ከንቱ ናት። እስካሁን ድረስ በኃጢአታችሁ አላችሁ። እንግዲያስ በክርስቶስ ያንቀላፉት ደግሞ ጠፍተዋል። በዚህ ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ከሰው ሁሉ ይልቅ ምስኪኖች ነን። አሁን ግን ክርስቶስ ላንቀላፉት በኩራን ሆኖ ከሙታን ተነስቷል። ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉ። አለማመን ከንቱ ነው ማለት ነው። ይሄ ካልሆነ እሱም ባይመጣ ከሆነ ከንቱ ነው። ይልቁኑ ይህን ከንቱ ነገር ትታችሁ እርሱ ለሙታን በኩር ሆኖ ስለተነሳ እሱ እንደተነሳ በክርስቶስ ደግሞ ሁሉ ሕያዋን የሆኑ ንዘ ይነሳሉ ነው ቅዱስ ጳውሎስ። እንግዲህ አነሳሱ እንዴት እንደሆነ መልካም ያደረጉ ለክብር ይነሳሉ፣ ኃጢአተኞች ደግሞ ሊፈረድባቸው ለፍርድ ይነሳሉ። በማቴዎስ ወንጌል ምዕራፍ 13 ቁጥር 43 የተጻፈልን ይኸው ነው። በዚያን ጊዜ ጻድቃን በአባታቸው መንግስት እንደ ፀሐይ ይበራሉ። ለምን ይነሳሉ ነው ያለው? ጻድቃን መልካም ያደረጉ ለክብር ያከብራቸዋል፣ እንደ ፀሐይ ያበራሉ። በዮሐንስ ራእይ ምዕራፍ 3 ቁጥር 1 ጀምሮ ስናነብ ጻድቃን ሲነሱ ሁኔታቸው ምን እንደሚመስል ስዕላዊ የሆነው መግለጫ በጽሑፍ ዮሐንስ በራእዩ የተመለከተውን አስፍሮልናል። አሁን ቤተክርስቲያን በዓል ስናከብር ቅዳሴ ስናስቀድስ የምንለብሰው የልብስ አይነት አለ። ምን አይነት ነው? ቀን ነው ንገሩኛ። ምን አይነት ነው? ነጭ ነው ቀን ነው። ያን ጊዜ ሲነሱ ጻድቃን በቀኝ ቆመው ነጭ ለብሰው ደምቀው ይቆማሉ ይገኛሉ ብሎ ጽፎላቸዋል። አሁን እኛ ምኞታችንን ለመግለጽ ነው ነጭ እየለበስን የምንመላለስ። ቤተ ክርስቲያናችን እግዚአብሔርን በምኞታችን ደጅ የምንጠናባቸው መልካም የሆኑ የመጽሐፍ ቅዱስን ቃል መሰረት ያደረጉ ብዙ ስርዓቶችና ትምህርቶች አሏት። አሁን እዚህ ቤተ ክርስቲያን እንመጣና ተሳልመን አስቀድሰን ስንወጣ አረፍ ብለን እንወጣለን አይደል? ዝም ብሎ አይደለም። ይህቺ የሰማያዊቷ ኢየሩሳሌም አምሳል ናት። በሰማይ መቅደስ አለ፣ በምድርም መቅደስ አለ። ከዚህ በፊት በሰማይ ብራን መቅደስ አለ፣ በምድርም መቅደስ አለ። በሰማይ ያለችው መቅደስ ምሳሌ ይህቺ ምድራዊቷ መቅደስ ናት። አሁን በምድራዊቷ መቅደስ መጥተን ነጭ ለብሰን አስቀድሰን ዘምረን ወጥተን ልንሄድ አታድርግም። ወጥተን ከሄድን ከሰማያዊቷ ኢየሩሳሌም የወጡ ሁሉ መውለቂያቸው ገሃነመ እሳት ናት። እኛ ራስ ወጥታ ትታል የመንግሥተ አፋ ደጅ በምትሆን በመንግሥተ ሰማያት እንድናልፍ አድርገን እንጂ እንደገባን እንደወጣን እንደወረድን እንድንቀራት አድርገን በመንግሥተ ሰማያት ረፍትን ስጠን። ይህን የለበሱ ነጭ የለበሱ የዘመሩ የቀደሱ ያስቀደሱ ካሉበት አስገባ ብለን ነው ምኞታችን የምንገልጸው። እግዚአብሔር በቸርነቱ ይፈጽም። ስለዚህ ለፍርድ ይነሳሉ ስንል ፀሐይ ለብሰው በክብር ያጌጣሉ፣ እንደ ብርሃን ያበራሉ፣ እንደ ብርሃን ለሁሉ ያንጸባርቃሉ። ለሁሉ አንዱ አንዱን ያውቀዋል። አለመተዋወቅ የለም ያለ ያን የመተዋወቀ እንግዲህ እዚህ የምንተዋወቅበት ሁኔታ አለ። እዛ ግን የምንተዋወቀው ተደብቆ የነበረው ነገር ተገልጦ ነው። በዚህ ዓለም እያሉ ራሳቸውን ስለ ጽድቅ እየጎዱ እየገዙ እየወደቁ እየተነሱ እንደ ነውረኛ እየተቆጠሩ እንደ ኃጢአተኛ እየተከሰሱ የሚኖረዋሉ። ያን ጊዜ ማንነታቸውን ይገልጥላቸዋል። ባለቤቱ ደግሞ እንደ ጻድቅ እንደ በጎ እንደ መልካም የሚቆጠር የውስጥ ነው በውጭ በሚያሳየው በጎ በሚመስል ነገር እየሸፈነ የሚኖራል። ያን ጊዜ እሱን የሚገልጥበት እዚህ ምድር ላይ ያሉ ተናጋሪዎች፣ ከሳሾች፣ ተሳዳቢዎች፣ ሀሜተኞች የነበሩ አፋቸው ይዘጋል። ያን ጊዜ በነሱ አንደበት የታሙ የተሰደቡ በሙሉ ባለቤቱ ይናገርላቸዋል። ተሰውሮ የቀረ ነገር ይኖራል፣ ተደብቆ የቀረ ነገር ይኖራል። ያን ጊዜ ይገልጠዋል። አሁን ይገለጥ ብለን መታገድ የለብንም። አሁን
ይሁን ብለን መልከም የለብን። ጊዜ ያለው ሁሉ የሚገለጥ ማን ይገልጣል? ወልደ እግዚአብሔር ኢየሱስ ክርስቶስ መድኃኔዓለም ይገልጣል። በጎ ያደረጉትን በግም ደግሞ የሞቱን አንቃን ለፍርድ ያስነሳቸዋል፣ ይነሳሉ። ስለዚህ የሙታን ትንሣኤ ስንል ሁሉም ሰው ይነሳል ማለታችን። ሁሉም ሰው ማንም አይቀርም፣ ማንም የሚቀር የለም። ያን ጊዜ በምንነሳበት ሰውነታችን በአዲሱ ሰውነት አሁን ድካም የተሰማው ሰው አለ። ሁላችንም ስራ የዋለው ደክሞናል፣ ርቦናል፣ ጠምቶናል። ስጋ እንደለበሰ ሰው ባል፣ ሚስት፣ የስጋ ፍትወት ፈቃድ አለ። ይህ ሁሉ በዛ ያኔ ከሙታን በምንነሳበት ሰውነት ውስጥ በአዲስ ሰውነት እንነሳለን። ይለውጠን፣ ያድሰን፣ ይቀይረናል። ማንም ይቀይረን ስለ አይቻላ። አንድ ሽረት የሚባል ፊልም አለ። ሴቷ ትለወጥና ውብ ትሆናለች። እሱም ይለወጣል። እሱ ብቻ ነው እንደ እሱ ብቻ ያምን ይለወጣል፣ ይለወጣል። ምን እንሆናለን? የማይደክም፣ የማይዝል፣ የማይራብ፣ የማይጠና ፍትወት የሌለበት ሰውነት አልብሶ ያስነሳል። ደስ አይላችሁም? በዚያ ምጽአትን ስናስበው እኮ ይህ የሚሆነው ነገር ጦርነቱ ስለ 666 አሁን አንዱን ቀን ጊዜ ስትሰሙ ተጨንቃችሁ ተወጣችሁ ሊሆን ይችላል። ትምህርት ተምራችሁ ሄዳችሁ ይህ ብቻ እንኳን ይህን ደካማ የሆነ ሰውነታችንን ይለውጥልናል። ይቀይራል። ድካሙን ሁሉ አርቆ ያወጣዋል። ይህን እስኪያደርግ ድረስ ጊዜ አይወስድበትም። ማን እንደሷል? ሁሉም ሲፈጥርም ጊዜ አይወሰደበትም፣ ሲለውጥም ጊዜ አይወስድበትም። ለመስራት ጊዜ የሚወስድበት ሰው ሰውነታችን ይወቃል። በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 53 የተጻፈልን ይህ የሚበሰብስ ሰው የማይበሰብስ ሰው ሊለብስ ይህም የሚሞተው የማይሞተው ሊለብስ ይገባል። ይሄ የለበስነው ስጋ የሚበሰብስ ነው። የለበስነው ስጋ የሚሞት የሚበሰብሰው ሰውነታችን የማይበሰብሰው ይለብሳል። የሚሞተው ሰውነታችን ስንነሳ የማይሞተው ይለብሳል። እንዲህ አድርጎ ያስነሳናል። እንደገና ስለ ሙታን በትንሣኤ ስለሚሆነው መለወጥ እዚሁ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 35 38 ነገር ግን ሰው ሙታን እንዴት ይነሳሉ? በምንስ አይነት አካል ይመጣሉ? የሚል ይሆን ይሆናል። አንተ ሙን አንተ የምትዘራው ካልሞተ ሕያው አይሆን። የምትዘራውን ስንዴ ቢሆን ከሌላም አይነት የአንዱ ቢሆን ቅንጣት ብቻ ነው እንጂ የምትዘራውን የሚሆነው አካል አይደለም። እግዚአብሔር ግን እንደወደደ አካልን ይሰጠዋል። ከዘሮችም ለእያንዳንዱ የገዛ አካሉን ይሰጠዋል። እንዴት ይሆናል ብሎ የሚጠይቅ ሊሆን ይችላል። የምንዘራው እኛ ስንዴ ነው። ስንዴ ስንዘራ ስንዴው ይፈርሳል፣ ይበሰብሳል፣ ይበታተናል፣ መልሶ ህይወት ይዘራበታል። ማን ነው የሚያደርገው? ማዳበሪያ ነው? የእንትን የአግሪካልቸር ሙያተኞች ናቸው? ማን ነው የግብርና ሙያተኞች? ማን ነው ይህንን መልሶ ህይወት የሚዘራ? እስኪ ማንስ ይፈርሳል፣ ይበሰብሳል፣ ይሞታል። ስንዴ ከዘራ ነው። ትንሽ ሞክሮ እንግዲህ ትምህርት ቤት ሞክረናል። ይበተናል፣ ተመልሶ አዲስ ሆኖ ይነሳል። ሲነሳ የድሮውን ይዞ አይደለም ይነሳ፣ አዲስ ሌላ እንግዳ ስንዴ ሆኖ ይነሳ። አዲስ ይህን ያደረገ እግዚአብሔር እንደወደደ አካል ይሰጣል። ታዲያ ለዚህ ሳይሰቀው ለማለት እዚሁ ቁጥር 51 ደግሞ እስከ 53 ስናለ አንድ ምስጢር ነግራቸዋል። ሁላችን አናንቀላፋ፣ ነገር ግን የኋለኛ መለከት ሲነሳ ሁላችን በቅጽበተ ዓይን እንለወጣለን፣ መለከት ይነፋልና ሙታንም የማይበሰብሱ ሆነው ይነሳሉ፣ እኛም እንለወጣለን። ይህ የሚበሰብስ የማይበሰብሰው ሊለብስ ይህ የሚሞተውን የማይሞተውን ሊለብስ ይገባዋልና። ሌላ አንድ ጥያቄ ነው። አሁን ቢመጣስ? እኛ ሞተናል እንዴ? የሞቱት በአዲስ ሰውነት ይነሳል። እኛ ያለን ቢመጣስ? እኛ ደግሞ እንዳለ እንለወጣለን። ምን ሆነን እንለወጣለን? የሚሞተው ሰውነታችን የማይሞተውን ለብሶ፣ የሚበሰብሰው ሰውነታችን የማይበሰብሰውን ለብሶ እንለወጣለን። ይሄንን ነገር እነሆ አንድ ምስጢር እነግራችኋለሁ። ሁላችን አናንቀላፋ አንሞትም ማለት ነው። አናንቀላፋ ነገር ግን የኋለኛው መለከት ሲነፋ ሁላችን በድንገት በቅጽበት አይን ምን እንሆናለን? እንለወጣለን። ያችን ብልቃጥ ሲጠጡ አይደለም የተለወጡት? ትንሽ ነው እሱን አምረና ልጆቻችን ምናምነው ተከብለው ይሄ ደግሞ ይዚያሉ በቃ በቅጽበት አይን አይን ተከፍቶ እስኪገጠም እንኳን ያለውን ጊዜ አይወስድም። ቢመጣ ሰውነት ሁሉ በአንድ ጊዜ ይለወጣል። የለበስነው የሚበሰብስ ነው፣ የለበስነው የሚሞት እሱም በህይወት እንዳለን ይመጣል። እኛ አልፈን ቢመጣ ደግሞ ሌሎቹ የእኛ ትውልዶች ተከታዮች ባሉበት ጊዜ ይመጣል። ያኔ ቢመጣ በቅጽበት አይን እንለወጣለን። አይን ተከርሞ እስኪከፈት እንኳን ያለውን ጊዜ አይወስድም። ሁሉ ይለወጣል። ይሄን ነው ምስጢር ያለው ቅዱስ ጳውሎስ። በመጨረሻ ያመኑበት ወላጆቹ ከጌታችን ጋር ይገናኛሉ። በአንደኛ ተሰሎንቄ ምዕራፍ 4 ቁጥር 13 እስከ 17 ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉት ታውቁ ዘንድ እንወዳለን። ኢየሱስ እንደሞተና እንደተነሳ ካመን እንዲሁም በኢየሱስ ያንቀላፉት እግዚአብሔር ከእርሱ ጋር ያመጣቸዋልና በጌታ ቃል የምንላቸው ይህ ነውና እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድም። መጀመሪያ የሚቀርቡት ማን ናቸው? ያንቀላፉት ናቸው። እነሱን አንቀድም። ጌታ ራሱ በትእዛዝ በመላእክትም አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስም የሞቱ አስቀድሞ ይነሳሉ። ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከእርሱ ጋር በደመና እንነጠቃለን። እንዲህም ሁልጊዜ ከጌታ ጋር እንሆናለን። አሁን ሲመጣ እሱን እያመኑ ያሉ ሲለወጡ ለመቀበል እያሸበሸቡ እየዘመሩ አሁን አንድ አባት ይመጣል እያሸበሸቡ እየዘመረ አለ ምንቀበል አለ ታቦት ሲወጣ እያሸበሸቡ እየዘመረ አለ ምንቀበል። ያን ጊዜ ምንለወጥና ሕያዋን ሆነ እርሱን ለመቀበል በደመና ሆነ እንዘጋጃለን ማለት ነው። አምላኮቹ መናፍቃን ይህን የተወሰኑትን በዚህ በዓለም ውስጥ ካለው መከራ ይመርጣቸውና ወደ ደመና ሰው ይወስዳቸዋል። ልክ እሱ ሊመጣ ሲል ከደመና ውስጥ ያወጣቸውና አብሯቸው ይመጣል ይላል በመናፍቃኑ ትምህርት። ለዚህ መልስ የማቴዎስ ወንጌል ምዕራፍ 24 ቁጥር 21 እስከ 22 ተጽፏል። ሁሉ ወዳጆቹም እንኳን ሳይቀሩ በዚህ ዓለም ባለ መከራ እንደሚፈተኑ መከራውን እንደሚቀበሉ መጽሐፍ ይናገራል። ተለይቶ የሚሰወር የሚጠፋ ሁሉ ይቀበላል። ግን ሲቀበል የተቀበለውን መከራ አቅሎ ባለቤቱ ምን ያደርገዋል? ያሻግረዋል። ተለይቶ የሚሰወር የሚጠፋ ስለዚህ ያን ጊዜ እንቀበለዋለን ብሎ ገጠመለ። እንግዲህ የሙታን ትንሣኤ የምንለው ይህ ነው። የሞቱት ይነሳል። ቆሞ የጠበቁት ደግሞ ምን ይሆናል? ይለወጣል። ሲነሱ በድሮ ሰውነት አይደለም የሚነሱት፣ የሞቱት ተለውጦ ይነሳል። እኛም ስንጠብቀው የጠበቅነው በለበስነው ስጋ ቢሆንም እሱ ለፍርድ የምመጣበት በዛ ሰዓት በቅጽበት እንለወጣለን። ይሄ ፈራሹ በስፋሹ ሰውነታችን ምን ይሆናል? የማይፈርስ የማያሰብስ። ከዚህ በኋላ እንግዲህ ሙታን ሲነሱ ይሄ ቁሳዊ ዓለም ይለወጣል። አሁን ያለበት ዓለም አለ፣ ማብሰያው አለ፣ በቤታችን ልብሶ አለ፣ ብርሃን ለማየት አምፑል ያስፈልጋል፣ ወዘተ ቁሳዊ ማቴሪያል የሆኑ ይሄኛው ዓለም ያልፋል። ይህ ዓለም ያልፋል። ቁሳዊ ዓለም ይታደሳል፣ ይለወጣል፣ ይቀየራል። የሚያልፈውና የሚቀየረው ደግሞ በምን እንደሆነ መጽሐፍ ተናግሯል። በእሳት ይሆናል። በምንድን ነው የሚያልፈው? በእሳት ይቀየራል። በመጽሐፍ ውስጥ የተገልጧል። ለምሳሌ በኖህ ዘመን የነበሩ ኃጢአተኞች ነበሩ። ዝሙትን የሚያደርጉ ወንድ ከወንድ ሴት ከሴት የሚዳሩ ከዚህ ጀምሮ በእግዚአብሔር ፊት ነውር ያደርጉ ነበር። እግዚአብሔር ዓለሙን አጸዱ። ስምንት ሰዎች ብቻ አተረፉ። በምንድን ነው ዓለሙን ያጸዱ? በንፍሯ ስምንት በጎ ይህንን አጣት በመስራት ያልተባበሩ ኖህንና ቤተሰቡን አተረፉ። ልክ እንደዚሁ ይሄኛውንም ኃጢአት የሚሰራበትን ዓለም ያጸደዋል። እዚያ ያኔ በፊት ያጸዳው በጥፋቷ ነው፣ ወደፊት ደግሞ በእሳት ያጸደዋል። በእሳት ያኔ በንፍሯ ዓለሙ ሲያጸዳው ወዳጆቹን አለቃቸው፣ አልደረሰባቸው። አሁንም በእሳት ሲያጸዳው ፍጥረቱን የሚጠብቅበት መንገድና ጎዳና አለ። ስለዚህ ያሳልፈዋል። ቅዱስ ጴጥሮስ በሁለተኛ መልእክቱ ምዕራፍ 3 ቁጥር 7 እስከ 13 አሁን ያሉ ሰማያትና ምድር ግን እግዚአብሔርን የማያመልኩ ሰዎች እስከሚጠፉበት እስከ ፍርድ ቀን ድረስ ተጠብቀው በዚያ ቃል ለእሳት ቀርተዋል። አሁን ያን ያለው አሁን ያለው ሲል እኛም ጊዜ አሁን ያለው ማለት ነው። አሁን የምናየው ሰማይ፣ አሁን የምናየው ምድር። እነዚህ ሰማያትና ምድር እግዚአብሔርን የማያመልኩ ሰዎች እስከሚጠፉበት እስከ ፍርድ ቀን ድረስ ተጠብቀው በዚያ ቃል ለምን ቀርተዋል? ምንድነው የሚጠብቁት ማለት ነው? እሳት ነው የሚጠብቁት። ቀርተዋል። ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይ፣ ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ስለ እናንተ ይታገሳል። የጌታው ቀን እንደ ሌባ ሆኖ ይመጣል። በዚያም ቀን ሰማያት በታላቅ ድምፅ ያልፋሉ፣ የሰማይ ፍጥረት በትልቅ ትኩሳት ይቀልጣል፣ ምድርም በእርሷም ላይ የተደረገ ሁሉ ይቃጠላል። ይህ ሁሉ እንዲህ የሚቀልጥ ከሆነ የእግዚአብሔርን ቀን መምጣት እየጠበቃችሁና እያስቸኮላችሁ በቅዱስ ኑሮ እግዚአብሔርን በመምሰል እንደምን ልትሆኑ ይገባችኋል። ስለዚያ ቀን ሰማያት ተቃጥለው ይቀልጣሉ፣ የሰማይን ፍጥረት በትልቅ ትኩሳት ይፈታል። ነገር ግን ጽድቅ የሚሆንባትን አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠብቃለን። ይሄ ምድር ያ ሰማይ ቀልጦ ያልፋል። በምትኩ ምን ይመጣል? አዲስ ሰማይ አዲስ ምድር። ምን ይመጣል? አዲስ ሰማይና አዲስ ምድር ይመጣል። ልበ አምላክ ዳዊት በመዝሙር ይሄንን ዓለም አላፊ እንደሆነ መዝሙር 102 ቁጥር 25 እስከ 27 አስቀድሞ ከጌታችን መወለድ 1000 ዓመት አስቀድሞ ተናግሯል። አቤቱ አንተ ከጥንት ምድር መሰረት፣ ሰማያት የእጅ ስራ ናቸው፣ እነሱ ይጠፋሉ። እነሱ ምን ይሆናሉ ማለት እዚህ ናችሁ። እነሱ ምን ይሆናሉ ማለት ይጠፋሉ። አንተ ግን ትኖራለህ። ሁላቸው እንደ ልብስ ያረጃሉ፣ እንደ መጎናጸፊያ ትለውጣቸዋለህ። አሁን ያለው ሰማይና አሁን ያለው ምድር ምን አለበት ማለት አሁን መሬቱ አርጅቷል አላረጀም? አርጅቷል አላረጀም? ይህ እኮ የእግዚአብሔር ቃል ስ አረገው የሆኑ ኃይሎች የፈጠሩት ነገር የለም። ራሱ መጽሐፉ ይናገር አሁን ያለው ምድር የሚያረጅ ምድር፣ አዲሱ ምድር አረጀ። አሁን ያለው ሰማይ የሚያረጅ፣ አዲሲቱ ሰማይ አታረጀ። ፀሐዩ ሞቀ፣ ኦዞን ተቀደደ፣ እንደዚህ ሆነ ልንል ይችላል። ያረጃል። አንተ ግን ትኖራለህ። ሁሉ እንደ ልብስ ያረጃል፣ እንደ መጎናጸፊያ ምን ታረጋቸዋለህ? ትለውጣቸዋለህ። መጎናጸፊያ ሲያረጅ በአዲስ መጎናጸፊያ ይጠቃል። መጎናጸፊያ የሰው ልብስም እንደማለት ልብስ ሲያረጅ ምን ነው የሚደረግ? በልብስ ይተካል አይደል? ይተካል አይተካል? የሚተካውን እግዚአብሔር ይስጠን። አንዳንዴ እኮ የሚለበስም ልብስ የሚጠቃበት እኮ ሰው መቼስ ባለበት ሁኔታ ሆኖ እግዚአብሔር የሰጠውን ነገር አይመለከትም። የጎደለውን ነው የሚያየው። በጦርነት በተለያየ ምክንያት ከቤት ንብረታቸው ተፈናቅለው የሚሰደዱ ስደተኞች ለዕለት ጉርስ ብቻ አይደለም የሚቸገሩ፣ ለዓመት ጉርስ ብቻ አይደለም የሚቸገሩ፣ ልብሳቸው በላያቸው ላይ ሊያልቅ ይችላል። ላስቲክ እየሰፉ የሚለብሱ እኮ ነው። ላስቲክ እየሰፉ እኛ በየቀኑ ሳያልቅም ቁምሳጥናችን ሞልቶ ልንቀያየር ልንሆን እንችላለን። ይህን ክፉ ቀን እግዚአብሔር ከኛ እንደስካሁኑ ያልቅም። ይትለውጣቸዋለህ፣ ይለወጡናል። አንተ ግን አንተ ነህ፣ ያው አንተ ነህ። አመቶችንም ከቶ አያልቁ፣ የባሪያዎችንም ልጆች ይኖራሉ፣ ዘራቸውም ለዘላለም ትጸናለች በማለት የዓለም ፍጻሜ ፈጽሞ መውደድ፣ መጥፋት፣ መልቀቅ ሳይሆን ከዛ በስተጀርባ መለወጥና መታደስ እንዳለበት ልብ አምላክ ደረት አጥፍቶ አይቶ አመድ አይደለም እናገኘው ያለ ይለወጣል። አዲስ ሰማይ አዲስ ምድር። ማን ነው የሚለውጠው? ባለቤቱ እግዚአብሔር። አሁን ያለው ዓለም ያልፋል ማለት ይሄ ሆነ። በኋላ እንግዲህ ይቀጥሎ ያለው የመጨረሻ ፍርድ፣ የመጨረሻ ፍርድ በቅዱስ መጽሐፋችን ውስጥ በብዙ ቦታ ተጠቅሷል። በዋነኛነት ግን የበለጠ የሚያስረዳን በማቴዎስ ወንጌል ምዕራፍ 5 ቁጥር 31 ጀምሮ እስከ 41 ድረስ የተገለጠው ነው። እስከ 46 ያን ጊዜ የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱ ጋር ቅዱሳን መላእክቱ ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል። አሕዛብም ሁሉ በፊቱ ይሰበሰባል። ሰው ሁሉ ማለት የሚቀር በማፊት ነው የሚሰበሰበው። በማፊት ነው የምንሰበሰበው። በፊቱ ስንቆም እንዳናፍር፣ በፊቱ ስንቆም አንገታችን እንዳንደፋ እግዚአብሔር በቸርነቱ ይርዳል። ሰው ብዙ የሚያፍርበት አጋጣሚ በሕይወቱ ገጥሞት ሊሆን ይችላል። አንገት የሚያስደፋ እንቅፋት አግኝቶት ሊሆን ይችላል። ከሁሉም የሚበልጠው ይሄ ቀን፣ ያን ቀን በሚፈረደው ፍርድ ይግባኝ የለ። አንድ ጊዜ ከተፈረደ ፍርዱ ተቀብሎ ሊሆን ይችላል። በመቤታችን አማላጅነት በቅዱስ ገብርኤል በቅዱስ ሚካኤል የለ። አሁን አስቀድመን ቅዳሴ ላይ እናነሳለን። ቅዳሴ ያዕቆብ ዘሥሩግ ሲቀድስ ሰምታችሁ ከሆነ ያን ጊዜ ሽንገላን እና ሐሰትን ይናገር የነበረ አንደበት አፍ ሁሉ ይዘጋል። እናት የሴት ልጇን ጩኸት አትሰማ። ያን ጊዜ ፍጻሜ ማለት እንደሌለው እንባ እንደ ጅረት እንደ ወንዝ ይወርዳል ይልና ወርዶ እንግዲህ ስለበሉት የዘውዳችን የእኛ የሰውነታችን መመኪያ ስለሆነች ስለ እናት ስለ መቤታችን ስለ ቅድስት ድንግል ማርያም ብለን በዚያን ጊዜ በግራ ከመቆም አድነን፣ ማረን፣ ታደገን ብለን እንጸልያለን። አሁን ብንጸልይ ጸሎቱ ይጠቅመናል። ያኔ በሰዓቱ ግን ዓለም ከተጠቀለለ በኋላ ፍርድ ተቀብሎ ሚልቅ ይችላል። አሁን ቅዳሴ እየፈጠንን መምጣት የሚጠቅመን በዛ ቀን እንድንታሰብ ጭምር። በፊቱ ይሰበሰባሉ፣ እረኛ በጎችን እንደሚለይ ይለያል። አሁን እዚህ ስንገባ ማን ያቀናል? እንግዲህ እንደ ልብ ገብተናል፣ በሩን ክፍት ነው። ያኔ ግን ሲገባ በጎች መካከል ተቀላቅሎ የሚያልፍ ፍየል የለ። በስህተትም ከፍየሎች ውስጥ የሚገኝ በግ የለ። በጎች ጻድቃን ፍየሎች አጣን በየቦታቸው እንደ ስራቸው ተለይተው ይቆማል። በቀኙ ላሉት ይፈርድላቸዋል። ብራ ባለላችሁ፣ ጠማ ጠጣችሁ፣ ብታረዛ ለበሳችሁ፣ ብታስር ጠየቃችሁ እያለ እነሱ ደግሞ መልካም ስራ የባህሪያቸው ስለሆነ መቼ ተርበህ አይተን አበላን፣ መቼ ተጠምተን አይተን አጠጣን ይሉታል። እግዚአብሔር እንዲያለ ህይወት ይስጠን። አድርገንም መቼ አደረግንልን? አሁን የኛ አድርገን የሚቆጥር ታቦት በነገሰበት ቦታ ሁሉ የዛሬ ወር የመቤታችን 21 ስትነግስ ሳንቲም ሰጥተ ሊሆን ይችላል። ደግሞ አንድ ሌላ በዓል ሲኖር እነዚህ ቄሶች በቃ ሳንቲም መሰብሰብ አይሰለቻችሁ የሚላል። መቼ ሰጠው ደግሞ የሚላል። የታደለ እግዚአብሔር ወደሚሻለው ከፍ ያለ አትፈልጉም? ወደሚሻለው ያለው ገና እግዚአብሔር ከፍ ያለ። መቼ ሰጠው? መቼ አደረው? መቼ አገለገሉ? አሁን ለሱ የሚሆን ውለታ የምከፍልበት ጊዜና አቅም መቼ አገለገሉ? ይሄ ነው ይሄ ነው መንፈሳው አደረኩ ያው ብዙ ባሰሩበት ነው መመሳደርና መመካከር የራስ ትንሽ ነገር እየቆጠሩ በሌላው መፍረድ አለ እኛ ሰራነው ብዙ ስራ እነሱ የባህሪያቸው ነውና ሁሉ ጊዜ ደግሞ ሲሰሙ ለቢሆን ስሮ መጫበለ መሻጣጣ መሻለበስ ነው ይሉት እናንተ ከእናንተ መካከል ተረቦ ተጠምቶ ሳለ ለአንድ ያደረጋችሁ ለኔ እንዳደረጋችሁ ለኔ እንዳደረጋችሁ ደግሞ ወደ ግራው ዞር ይልና እናንተ ርጉማን ጻድቃን የሚላቸው ዓለም ሳይፈጠር ያዘጋጀውላችሁ መንግሥተ ሰማያትን ተወርሱ ዘይ ወደ ሚሉ መንግሥተ ሰማያት የተዘጋጀችው ለማን ነው? ለሰው ለእናንተ ያዘጋጀዋችሁ ኑና ወረሱ ይላል። ሀጣንን ግን ለሰይጣንና ለመላእክቶች ወደ ተዘጋጀ ወደ ዘላለም እሳት ሂዱ። ለሰው አይደለም የተዘጋጀችሁ ጋር እሳት ለሰይጣንና ለማን ለመላእክቶች ለማን ነው የሚገሩ? ለሰይጣንና ለመላእክቶች ግን በስራችሁ እሱ ስለተባበራችሁ ግብረ ሰይጣንን የህይወታችሁ መገለጫ ስላደረጋችሁ ጽድቅ ይጥርብን ኃጢአት ይሰጥንብን ስላላችሁ ነውርን የህይወታችሁ ምልክት ስላደረጋችሁ እሱ መስላችኋልና ሂዱ ከእሱ ጋር ለዘላለም በዛ ኑሩ። አላበላችሁ አላጠጣችሁ ብሎ እነሱ ግን ድፍረት ደግሞ ባህሪያቸው ሀጥን ሰው የሚታወቀው በድፍረቱ ነው። በድፍረት ደፍራ እግዚአብሔር ሲዋሃዳችሁ ሁልጊዜ በውስጥ ፍርሃት ነው የሚዋሃድ። ፍርሃት በትትና የሆነ ፍርሃት ይሄ በጭንቀት የሆነ ፍርሃት በትትና ዝቅ ማድረግ ከሰው ሁሉ በታች ራስን ዝቅ ማድረግ እኔ ከመኖሩ በጣም በላይ ዝቅ ራስን ዝቅ ማለት እሱ ራሱ ዝቅ አድርጓል ያስተማረው ዝቅ ማለት። ሀጣን ግን ምልክታቸው ትዕቢት ድፍረት መቼ አይተን ያላበላ ለመሆኑ መቼ ተቀምጦ መጣ ጠየቀ እንዴ ሳትጠይቀን ነው እንደምትፈርድብን አብሮ ሳትለን ነው የምትፈርድብን እንደማለት እኮ ነው አጣጥሮ ሳትለን ነው የምትፈርድብን እንደማለት ይህን ጠባይ እግዚአብሔር አሁኑ ነው ያረቀልን ይሉታል። እሱም መልሶ ለአንድ አላደረጋችሁ ለእኔ እንዳላደረጋችሁ ይቆጠርባችኋል። ተርቦ አይታችሁ ማታመሩ ከሆነ ተጠምቶ አይታችሁ ማታጠቁ ከሆነ ለእሱ ያላደረጋችሁ ለእኔ እንዳላደረጋችሁ ይቆጠርባችኋል ብሎ የመጨረሻውን ፍርድ ይሰጣል ይላል። ይህ ፍርድ በሙታንና ማነው በሙታንና በሰይጣን ላይ አብሮ የሚሰጥ እንደሆነ መጽሐፋችን ያስረዳል። ሙታን ሁሉ አንድ ላይ ይፈረድባቸዋል። ሰዎች ማለታችን ነው። ሰዎች ሙታን የሆኑ ሰዎች ሙታን የሚሞት ስጋ የለበሱ ሰዎች ይነሱና በሕያው ሰውነት ይሆናል። ያን ጊዜ ሁለት ቦታ ይከፈላል፣ በቀኝና በግራ። በግራው ግን በግብራቸው ከኃጢአት ጋር ከተስማሙት ጋር የሚፈረድበታል። ማነው እሱ? ሰይጣንና ሰራዊቱ። እሱም ይሄ ነው፣ ለሰይጣንና ለመላእክቶች ወደ ተዘጋጀ ወደ ዘላለም እሳት ሂዱ፣ አብራችሁ ሁኑ፣ ሂዱ ነው የሚላቸው። እንግዲህ ጌታችን በመለኮታዊ ስልጣኑ በግርማ መለኮት በመላእክት ታጅቦ ይፈርዳል። ኃጥአን ግን ሮሜ ምዕራፍ 2 ቁጥር 5 ላይ እንደተጻፈ ነገር ግን እንደ ጥንካሬና ንስሐ እንደማይገባ ልብ የእግዚአብሔር ቀን ፍርድ በሚገለጥበት በቁጣ ቀን ቁጣን በራስ ላይ ታከማቻለህ እንደተባለ ለፍርድ ተዘጋጅተው ይታቆፉታል። በዚህም የተነሳ ለሰይጣን የተዘጋጀው ለዘላለም እሳት ይጣላሉ። ይህ ቦታ ገሃነም ይባላል፣ ወይ ይህ ቦታ የእሳት ባህር ይባላል። መጽሐፍ እንደዚህ ነው የጠቀሰው። ገሃነም በጥንት በእስራኤል ዘንድ አንድ ነገር ስንመለከት ተገጠመ። በጥንት በእስራኤል ዘንድ ቆሻሻ ሁሉ እየተሰበሰበ የሚቃጠልበት በኢየሩሳሌም ውስጥ ዙሪያ ያለ አንድ ቦታ ነበር። ያችን ቦታ እስራኤል ያውቋል። ያችን የቆሻሻ መቃጠያ ስፍራ እንዳይረሱም እንዲያስታውሱም ጭምር አድርጎ ነው የገለጠላቸው። እንግዲህ እናንተም እንደዚህ እንደማይረባ ነገር ትቃጠላላችሁ፣ ትጠፋላችሁ፣ ትጎዳላችሁ ሲላቸው
ከዚህ በኋላ እንግዲህ የማታልፈው የእግዚአብሔር መንግስት ባለ ሁሉ ትሆናለች።
በቀኛ ቆመን በግራ ያደርጋል፣ ይፈርዳል። ከዚያ በኋላ የሚናወጥ የማይሰራ በጦርነት የሚሰራ በእንትን የሚሰራ መንግስት አይደለም የሚኖረው። የሚኖረው አንድ መንግስት የማን መንግስት? ጥሩታ የማን መንግስት? እሷን መንግስት ከመጽሐፍ በፊት ይቀጣናል እግዚአብሔር። ወጭቱ ሲሞላ ኃጢያት ሲበዛ እግዚአብሔር ይቀጣል። እያንዳንዱ ሰው ይቀጣል። የተሰበሰቡ ሰዎች ይቀጣል።
ስለዚህ ወደ መንፈሳዊ ሕይወት መመለስ ያስፈልጋል። ሁልጊዜ የሕይወታችን ጉዳይ ችላ ማለት ዘወትር የምንከታተላት የሃይማኖታችን ሻማ እንዳትጠፋ ይራስ አሁን እኮ በእያንዳንዳችሁ ህይወት ውስጥ እኛ እናየውም እንጂ መብራት አለ፣ ሻማ አለ። የኦርቶዶክሳዊነታችን ሻማ ያበራ፣ የሃይማኖታችን ሻማ ያበራ። ያ ሻማ አይጥፋ። በሰውነታችን ያለ የቅድስና የንጽህና ብርሃን ያበራ። ነፍሳችንን በቅድስና በንጽህና መጠበቅን አንርሳ። ተዘጋጅቶ ሙሉ ጊዜ መጠበቅ። ጌታችን በዘመነ ሐዋርያት ወደዚህ ዓለም መጣ። መምጣቱ ጠቅሟል። የተዘጋችው የገነት ደጅ ተከፍታለች። መጣ፣ በምድር ተመላለሰ፣ በሰላሳ ዘመኑ ተጠመቀ፣ ሶስት ዓመት ከሶስት ወር አስተማረ፣ ተሰቀለ፣ ወደ መቃብር ወረደ፣ ሙስና መቃብርን አጥፍቶ ተነሳ፣ ገነት ተከፈተች። እሱ መጥቶ በኋላ ነው ሁኔታ፣ ወደፊትም መምጣቱ ይጠቅመናል። እሱ ይምጣል፣ ይጠቅማል። ለምን ነው የሚጠቅመው? በዓለማችን ያለው ወንጀል፣ ወንጀለኛነት፣ የስርቀት አሰራር ሁሉም ያከትምለትና አዲስ አሰራር፣ አዲስ ሲሆን በአዲሲቱ ዓለም፣ በአዲሲቱ ምድር፣ በአዲሲቱ ሰማይ ይሰለጥናል። ይሄ አሁን ያለው ሁሉ ይርቃል። በዚያ ብኛ ነዋል። ስለዚህ ቀድሞ መምጣቱ ጠንቁሆነ፣ ወደፊት መምጣቱ ይጠቅማል። እኔ በአጠቃላይ ከዚህ በፊት የተማርከው ለመሰብሰብ የዓለም ፍጻሜ ምልክት ናቸው ያላቸው የጠቀስናቸው ነገሮች ነበሩ። ታስታውሳላችሁ? መጀመሪያ ስንት ነገር ጠቀስ? ከስምንቱ አምስቱ ነገሮች ሆነዋል። አንደኛ የብርሃን ወንጌል በዓለም ሁሉ ተሰብኳል። በምን ዘዴ ነው ዛሬ ወንጌል ያልተነገረው? ሁለተኛ እጅግ በተፋጠነ መልኩ ሰዎች ከእውነተኛይቱ ቤተክርስቲያን መውጣትና መለየታቸው ይበረከታል። እያሁ ቆጠራ ሲደረግ ይህን ያህል ኦርቶዶክሳውያን ጠፉ፣ ቁጥራቸው ቀነሰ ተብለናል አይደል? ይቀጥላል። አላስለምቃል። በአንድ ጊዜ ይህን ያህል ሚሊዮን እንዴት ጠፋላል? ተናግሯላሱ ብዙዎች ይስላባል። ያልተማሩት ያልተረዱታሉ፣ የተመረጡትም አይቀሩ። እኔ የሚጠብቀኝ እንጂ እግዚአብሔር እናንተን የሚጠብቃችሁ እንጂ ማን የጠበቀኛ? እስኪ ንገሩ፣ ማን የጠበቀ? እኔ ተናጋሪነት ሰባኪነት እናንተ መማራችሁ መሰረታችሁ ነው። ማን የጠበቀ? እየወጡ ነው። በጣም በተፋጠነ ነው። ሰው ከእውነት በጣም በፍጥነት እየወጣ በጣም በፍጥነት በጣም እዚህ ከምትሰበሰቡ ወጣ ስትሉ ጠፍቶ የምታዩት የሚሰበሰብበት ነው። ይሄ እየተደረገ ሁለት ይሄ ሶስተኛ አይሁድ ወደ ጌታችን እየተመለሱ አራተኛ የሐሰተኞች ነዳት ሐሰተኛ ትምህርቶች እየተስፋፉ በሐሰት እየተነሱ የሚያስተምሩ ሰዎች እውነተኛው መስለው የሚናገሩ ትንቢት የሚናገሩ ሰዎች ስራቸው በአለም ሁሉ እየተስፋፋ አምስተኛ የሥነ ምግባር ደረጃ ዝቅ ማለት የአሰሪ ወንጀሎች መስፋፋት፣ ጥንቆላ፣ ሰይጣናዊ አሰራር መበራከቱ ይሄ ባለም ውስጥ ተደምሯል። በደንብ ተስፋ እነዚህ ተፈጽሟል። ኢሳይያስ ምዕራፍ 3 ቁጥር 9 ስናለ የፊታቸው እፍረት ይመሰክርባቸዋል፣ እንደ ሰዶምም ኃጢአታቸው ያወራሉ። አፍሩ ማለት እኮ አፍሩ አይሰውሯትም። በራሳቸው ላይ ክፉ ነገር ሰርተዋልና ለነፍሳቸው ወዮ። እንደተባለ ዛሬ ለግብረ ሰዶማዊነት ጽንስ ለማስወረድ ይሄ መብት ይሁን እያሉ ሰልፍ የሚወጡ ማፍሩ ለመብት የሚከራከሩ የሚናገሩ ብዙዎች ናቸው። ይሄ ተነግሯል። ስለ ኃጢአታቸው ያወራሉ ያወራሉ፣ አያፍሩም፣ አይሰውሩትም። በራሳቸው ላይ ክፉ ሰርተዋልና እነዚህ ወዮላቸው ነው። ስለዚህ ይህን መመልከት በምንኖርባት ዓለም እንግዳ ነገር አይደለም።
ነውጠኝነት የሚታይባቸው የሮክ ሙዚቃዎች፣ ጭፈራዎች፣ አንዳንድ ህንፃ ስታገባውና ደረትና ሰው እንደ ጌጥ እየያዘ ያለ ወጣቶቻችን ያሉበት ልጆቻቸው አስቦ ላሎች ተው የጊዜ ሳንቲም እየሰጡ ጥሩ ትምህርት ቤት እያስተማሩ ብቻ ነገር በልጅ ማድረግ አይቻልም። አንዳንድ እንኳን እዚህ ልካቸኋቸው ድንገት ስንገጣጠም ለራሳችን ሰውነታችን የሚሰነጠቅብናል። ማን የሆነ የገሌ አባት እናት ማናት ማናት የእጅ ልጅ እናት ምላቸው ስንት ልጆች አሉ ሲገጥመ ድንገት ስንገጣጠም። ዛሬ ነውጠኝነት የሚታይበት ሙዚቃና ፊልም መጽሐፍን የሚያስታውስና የሚያስረዳ ይህ ሁሉ ነገር ቢደረግም መቼ እንደሚመጣ ግን ማናችንም በእርግጠኝነት መናገር አንችልም። ይሄን የሚያውቀው ማነው? እስኪ ማነው? አሁን ብዙ ስንሰማ እንድንደነግጣለን። ቢመጣ የተሻለ ነገር ነው ያለው። ለተሻለ ነገር ደግሞ የተሻለ ሆኖ መጠበቅና መዘጋጀት ያስፈልጋል። ለእሱ ደግሞ እንችላለን። ብዙ አቅም የሚፈልግ ትግል የሚሻለን ወደ እሱ መምጣት ብቻ በንስሐ መመለስ ማረኝ ይቅርበል ማለት ከምንም ነገር በላይ አሁን የፕራዮሪቲ ሊስት ሊኖረን ይችላል። መጀመሪያ ይሄ ይቀመጥ፣ የነፍሳችን ጉዳይ ይቀመጥ፣ ሌላ ሁሉ ተከትሎ የሚመጣ ነው የሚስተካከል። እኛ አሁን ጊዜያችን የምናቃጥለው የምናወራበት ጉልበታችን የምንጨርሱበት በጣም በፕራዮሪቲ ሊስቱ መጨረሻ ላይ መቀመጥ በሌለበት ጉዳይ ሊሆን ይችላል። እንኳን መጀመር ጭራሽ እንደውም ሊስት ውስጥ መግባት በሌለበት ነገር ሊሆን ይችላል። እስቲ መጀመሪያ የነፍስ ጉዳይ ይቀመጥ መጀመሪያ እሱን አምነን አናፍርም፣ እሱን ተጠግተን አናፍርም። ስለዚህ ወገኖችን ሊባተና ላይ ይህን ይመስላል። በዚህ ርዕስ የምንመለከተው የሚገባን የምንማረው እግዚአብሔር የፈቀደልን የገለጠልን ትምህርት ባለቤቱ እንደነገረን እንድንኖር በቸርነቱ ይርዳን። ለሚቀጥለው ሳምንት የመገናኛ ብዙሃን ተጽዕኖ በሚል ርዕስ ያለው ትምህርት እንማራለን። ሁሉንም ያስተማረን በቸርነቱ ይህንን አውደ ምሕረት ዘርግቶ አዘጋጅቶ የመከረን የነገረን ማነው? እሱ ማነው? እሱ አድርጉት እግዚአብሔር። አንዱ አንድ ምልክት ነው የመሰለው፣ ሁለተኛው ደግሞ ስለሰጠን እድል ማመስገናለን። እኔያው እንደምናገራለን ከእናንተ ጋር እንደምማር አስተማሪያችን ማነው? እሱ ማነው? እሱ እኔም በምናገረው ውስጥ እኖራለሁ፣ እናንተም በምትሰሙት ውስጥ ትኖራለች። ሁላችንም አንድ ላይ እግዚአብሔርን ሰምተን እሱ በሚለው መስመር እና መንገድ እንመራለን። የእግዚአብሔር ቸርነት የመቤታችን አማላጅነት አይለየን። ለጸሎት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሰላም የዋለን አምላክ በሰላም ያሳድረን። ሀገራችን ቤተክርስቲያናችን አንድነታችን አጽንቶ ይጠብቅልን። ባላችን ሆይ
አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛ የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ክፉሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመላኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ሁሉ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት እንደምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን።
የእግዚአብሔር አስፈታ የእግዚአብሔር ወልፍቅ እግዚአብሔር መንፈስ ቅዱስ አንድነት ከሁላችን ጋር ይሆን። ስናውቅ በደፈር ሳናውቅ በስህተት ይሰራ ነውን ማስተካከያት እግዚአብሔር ይታል።